ይህ በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ ክብሯን አድማጮች እንደምን አመሻችሁ። በዛሬው ምሽት ክፍለ ጊዜ ጥናታችን የጌታ ፈቃዱ ሆኖ እነሆ የኦሪት ዘዳግም መጽሐፍ ጥናታችንን አጠናቀን ዛሬ ደግሞ የመጽሐፈ ኢያሱን ትምህርት አብረን አንድ ላይ እንጀምራለን። ዛሬ እንግዲህ እንደወትረው ስለ መጽሐፈ ኢያሱ አንዳንድ ነገሮችን እንደመግቢያ አድርገን እንመለከታለን። በእውነት ኦሪት ዘዳግምን እግዚአብሔር አምላካችን አስጀምሮን በሰላም አስጨርሶናል። በዚያ ትምህርት ውስጥ ታላላቅ ቁም ነገሮችን በእውነት እጅግ የሚረቡንንና በሕይወት ዘመናችን ሁሉ የሚጠቅሙንን ሁሉ እግዚአብሔር ሰጥቶናል። ዛሬም ደግሞ ነው እንግዲህ ፈቃዱ ሆነና ወደዚህ ወደ አዲሱ ትምህርታችን እግዚአብሔር አሸጋግሮናል። ከዚህም ከመጽሐፈ ኢያሱ ትምህርት እግዚአብሔር ታላላቅ ቁም ነገሮችን እንድንገበይ ይረዳናል። እስቲ በማስቀደም በዚህ ዝማሬ እግዚአብሔር አምላካችንን ከፍ ከፍ እናደርጋለን። ተመስገን የኔ ጌታ፣ ተመስገን የኔ ጌታ፣ እንጸልይ። የሰውን ጨለማ የምታበራ በድንቅ አመራርህ እግሮቻችንን ሳይሰናከሉ እግዚአብሔር አምላካችን ሆይ የምትመራ አንተ ኃያልነ ብሩክ ጌታነ ሸክማችንን ያራገፍክልን ሐዘናችንንና መቆዘማችንን ሁሉ ያስወገድክልን እግዚአብሔር አባታችንና አምላካችን ሆይ አንተ ታላቅነ። አሁንም ደግሞ በድንቅ አመራር እንድትመራን የሕይወታችን ፍጻሜ ድረስ እግዚአብሔር አምላካችን ሆይ አንተ እንድትመራን ወደ አንተ እስክንሰበሰብ እስክንጠራ ድረስ እግዚአብሔር ሆይ ያለ መጓደል ያለማንስ ከቃልህም ደግሞ ሳንርቅ እግዚአብሔር ጌታችንና መዳኒታችን ሆይ ያነከስን እንኳ ቢሆን እንደ ያዕቆብ እንድንከተል እንድትረዳን እንለምናሃለን። በዚህች ጊዜ ደግሞ ጌታ ሆይ ስምህን እንጠራለን። ና ጌታ ሆይ ማወቅ የሚገባንን ደግሞ እንድታሳውቀን እንለምናሃለን። ከዘዳግም መጽሐፍ እግዚአብሔር አምላካችን ሆይ ለልጆችህ ያለህን ሐሳብ ገለጽክልን፣ አስተማርከን። እግዚአብሔር ሆይ ብዙ መንፈሳዊ ምግቦችን መገብከን። በዚህ እውነት ተደግፈን እንድንኖር ደግሞ ለዘላለም እርዳን። ጌታችንና መዳኒታችን ሆይ በዚህች ምሽት ደግሞ መጽሐፈ ኢያሱ ወልደ ነዌን ትምህርት እግዚአብሔር ሆይ እንጀምራለን። ጌታ ሆይ መጀመሪያውንም መጨረሻውንም አንተ ባርክልን። እግዚአብሔር አምላካችን ሆይ በዚህ ትምህርት ውስጥ ደግሞ ራሳችንን ማግኘት እንድንችል እርዳን። በመዳኒታችንና በጌታችን በኢየሱስ ክርስቶስ ስም ስትል ስማን፣ አሜን። ጆች አስቀድመን እንደተናገርነው የዘዳግም መጽሐፍ ትምህርት ማጠናቀቃችን የሚታወስ ነው። ከዛሬ ጀምሮ ደግሞ በሚኖሩን ጥቂት ቀናት ውስጥ እግዚአብሔር አምላካችን ረድቶን የመጽሐፈ ኢያሱ ወልደ ነዌን ትምህርት አብረን እንማራለን። መንፈስ ቅዱስ እኔም ሆነ ለእናንተ የሚናገረውና የሚገልጠው እውነት አለውና ልባችንን አስፍተን እርሱን እንከታተል። በርሱ እግር ስር መቀመጥ ታላቅ በረከት ነው። እግዚአብሔር የተመሰገነ ይሁን። ወዳጆች ስለ እስራኤል ልደት የተነገረን በዘፍጥረት መጽሐፍ ነበር። አስተዋላችሁ? ስለ እስራኤል ልደት የተነገረን በዘፍጥረት መጽሐፍ ውስጥ ነበር። በዘጸአት ደግሞ የእስራኤልን መመረጥ እንመለከታለን። ይህንንም ጻፍ አርጉ። ስለ እስራኤል ልደት የተነገረን በዘፍጥረት መጽሐፍ ውስጥ ነው። በዘጸአት ደግሞ የእስራኤልን መመረጥ እንመለከታለን። በዘህልቁ መጽሐፍ ውስጥ ደግሞ የእስራኤል መንግስት ሲረጋገጥ እንመለከታለን። በኦሪት ዘህልቁ መጽሐፍ ውስጥ የእስራኤል መንግስት ሲረጋገጥ እንመለከታለን። በኦሪት ዘሌዋውያን መጽሐፍ ውስጥ ደግሞ ስለ ክህነትና የመስዋዕት አገልግሎት እንመለከታለን። በኦሪት ዘዳግም ውስጥ ደግሞ እግዚአብሔር ለእስራኤል ሕዝብ መመሪያ ሲሰጠው እንመለከታለን። እንግዲህ በዘጸአት የተጀመረው የእስራኤል መዋጀት ተፈጽሞ የምናገኘው በመጽሐፈ ኢያሱ ውስጥ ነው። መስተዋላችሁ? በዘጸአት የተጀመረው የእስራኤል መዋጀት ተጠናቆ ወይም ደግሞ ተፈጽሞ የምናገኘው በመጽሐፈ ኢያሱ ውስጥ ነው። የዘጸአት መጽሐፍ ከግብጽ መዋጀታቸውን ሲያመለክት እስራኤላውያንን ማለት ነው። መጽሐፈ ኢያሱ ደግሞ ወደ ተስፋይቱ ምድር ለመግባት መዋጀታቸውን ነው የሚያመለክተው። እነዚህን ሁለቱን አረፍተ ነገሮች ልዩነት መረዳት አለባችሁ። የዘጸአት መጽሐፍ እስራኤላውያን ከግብጽ መዋጀታቸውን ሲያመለክት፣ መጽሐፈ ኢያሱ ደግሞ ቀጥለን የምናጠናው ክፍል ማለቴ ነው። መጽሐፈ ኢያሱ ደግሞ ወደ ተስፋይቱ ምድር ለመግባት መዋጀታቸውን ነው የሚያመለክተው ወይም ደግሞ የሚናገረው። በመጽሐፈ ኢያሱ ውስጥ ቁልፍ ወይም ዋነኛው ቃል መውረስ የሚለው ቃል ነው። ይህንንም ጻፉ። በመጽሐፈ ኢያሱ ውስጥ ቁልፍ ወይም ዋና ሆኖ የሚያገለግልን ቃል መውረስ የሚለው ቃል ነው። እግዚአብሔር ለእስራኤላውያን ምድሩን የሰጣቸው እነርሱ ታዛዦች ስለነበሩ አልነበረም። አስተዋላችሁ? እግዚአብሔር ለእስራኤላውያን ምድሩን የሰጣቸው እነርሱ ታዛዦች ስለሆኑ አልነበረም። ለአብርሃም በእንግድነት የምትኖርባትን ምድር የከናንን ምድር ሁሉ ለዘላለም ግዛት ይሆንህ ዘንድ ላንተና ካንተ በኋላ ለዘርህ ሰጣለሁ አምላክ መሆናቸዋለሁ ብሎት ነበር። ዘፍጥረት ምዕራፍ 17 ቁጥር 8ን ተመልከቱ። ዘፍጥረት ምዕራፍ 17 ቁጥር 8 ይሁን እንጂ ወዳጆቼ ከብዙ ትግልና ውጊያ ነበር ያንን ምድር እጃቸው ማድረግ የነበረባቸው። አስተዋላችሁ? ከብዙ ትግልና ውጊያ በኋላ ነበር ያንን ምድር እጃቸው ማድረግ የነበረባቸው። ስለዚህም ከመሞቱ ጥቂት ቀደም ብሎ ኢያሱ ለሕዝቡ ባደረገው ንግግር ለዘለቄታው ምድሩ የነርሱ እንዲሆን ከተፈለገ ለእግዚአብሔር መታዘዝ እንዳለባቸው ያሳስባቸዋል። በዚህም ስፍራ የምናገኘው ቃል ይህንኑ መታዘዝ የሚለውን ቃል ነው። አስተውሉ ወዳጆቼ፣ በዘዳግም ውስጥ መታዘዝ የሚለው ቃል ዋነኛ ትምህርታችን ሆኖ አልፏል። አሁንም ደግሞ ኢያሱ ይህንኑ ለእግዚአብሔር መታዘዝ እንደሚገባቸው ለሕዝቡ ያስረዳቸዋል። የዚህ መጽሐፍ ጻፊ ኢያሱ ራሱ ነው። አስተዋላችሁ? ጻፊው ኢያሱ ራሱ ነው። ታልሙድ የሚባለው የአይሁዳውያን መጽሐፍ እንደሚነግረን መጽሐፈ ኢያሱን የጻፈው ኢያሱ ሲሆን የመጨረሻ አምስቱን ቁጥሮች የጻፈው ግን ፍንሐስ ነው ይላል። አስተዋላችሁ? ታልሙድ የሚባለው የአይሁዳውያን መጽሐፍ እንደሚነግረን መጽሐፈ ኢያሱን የጻፈው ኢያሱ ራሱ ሲሆን የመጨረሻ አምስቱን ቁጥሮች የጻፈው ግን ፍንሐስ የሚባል ሰው ነው ይላል። ኢያሱ ከሙሴ በኋላ የእስራኤል መሪ ሆኖ ነበር። ኢያሱ ታላቅ የጦር መሪ ነበር። የተወለደውም በግብጽ አገር ባሪያ ሆኖ ሲሆን ከግብጽ በሚወጡበት ጊዜ የአርባ ዓመት ጎልማሳ ነበር። አስተውሉ ወዳጆቼ፣ ኢያሱ የተወለደው በግብጽ አገር ሲሆን ከግብጽ ባርነት በሚወጡበት ጊዜ ኢያሱ የአርባ ዓመት ጎልማሳ ነበር። ከሙሴ ቀጥሎ እስራኤልን እንዲመራ ኃላፊነት ሲረከብ 80 ዓመቱ ነበር። ይህንንም ጻፍ አድርጉ። ከሙሴ ቀጥሎ እስራኤልን እንዲመራ ኃላፊነትን ሲረከብ ኢያሱ የ80 ዓመት ሰው ነበር። በሞተበት ጊዜ ደግሞ 110 ዓመት ሆኖት ነበር። በሞተበት ጊዜ ደግሞ እድሜው 110 ዓመት ነበር። ኢያሱ ገና በምድረ በዳ ጉዟቸው ወቅት ነበር በሕዝቡ ዘንድ ታዋቂነትን ያገኘው። ከዚህ ጋር በተያያዘ ስሙ መነሳቱ ራሱ ምን ያህል ለሙሴ የቀረበና ለእግዚአብሔርም ታማኝ እንደነበረ ያሳያል። ከቃዴስ በርኔ ተነስተው የከነአንን ምድር እንዲሰልሉ ከተላኩ 12 ሰላዮችም አንዱ ኢያሱ ነበር። አስተዋላችሁ? ይህንም ባለፈው ትምህርታችን ተመልክተናል። ከቃዴስ በርኔ ተነስተው የከነአንን ምድር እንዲሰልሉ ከተላኩት 12 ሰላዮች አንዱ ኢያሱ ነበር። እግዚአብሔር ምድሪቱን እንዲሰጣቸው በሙሉ ድፍረት የተናገረ የሕዝቡን ልብ የሚያሳርፍ የምሥራች ይዞ ከተመለሱት 2 ሰላዮች አንዱ ኢያሱ ነበር። ኢያሱ ማለት እግዚአብሔር ያድናል ማለት ነው። አስተዋላችሁ? ኢያሱ ማለት እግዚአብሔር ያድናል ማለት ነው። በአዲስ ኪዳን ደግሞ ኢየሱስ የሚለው ስም ተመሳሳይ ትርጉም አለው። ኢያሱ የእምነት የጽናትና የድፍረት ሰው ምሳሌ ነበር። አስተዋላችሁ? ኢያሱ የእምነት የጽናትና የድፍረት ሰው ምሳሌ ነበር። ይህ ሰው ለተሰጠው ሥራ ታማኝ ነበር። በስያሜውም ሆነ በሥራው የኢየሱስ ጥላ ነው ማለት ይቻላል። አስተዋላችሁ? በስያሜውም ሆነ በሥራው የኢየሱስ ጥላ ነው ልንለው እንችላለን። አንድ ሰው እንደ ተናገረው መጽሐፈ ኢያሱ ማንኛውም ተራ ሰው በእግዚአብሔር ጸጋ መሪ መሆን እንደምንችል የምንመለከትበት መጽሐፍ ነው ብሏል። ኢያሱ ጥሪውን የተቀበለው እርሱንና አምላኩን በሚገባ ከሚያውቅ ሽማግሌ ሰው ነበር። ከዚህም በላይ ለመሪነት በእግዚአብሔር እንደታጨ ከሚረዳ ሰው ነበር። እስቲ ከዚህ በመቀጠል ስለ መጽሐፉ ተግባራዊነት አብረን እንመለከታለን። መጽሐፈ ኢያሱ ለዘመናችን አማኞች የሚሆን ብዙ ተግባራዊ መመሪያዎችን ያዘ መጽሐፍ ነው። የተስፋይቱ ምድር የመንግስተ ሰማይ ምሳሌ ልትሆን አትችልም። ምክንያቱም በመንግስተ ሰማይ ውጊያ የለም፣ ድል ማድረግም የለም። አስተዋላችሁ? የተስፋይቱ ምድር የመንግስተ ሰማይ ምሳሌ ፈጽሞ ልትሆን አትችልም። የሚሆነበት ምክንያት በመንግስተ ሰማይ ውጊያ የለም ወዳጆቼ፣ ድል ማድረግም የለም። ከዚያ ይልቅ ግን የተስፋይቱ ምድር የምትወክለው አማኞች የሚኖሩባትን ይቺን ዓለም ወይም ሕይወትን ነው። ይህን ጻፉ። የተስፋይቱ ምድር የምትወክለው አማኞች የሚኖሩባትን ይቺን ዓለም ወይም ሕይወትን ነው። መጽሐፈ ኢያሱ የኤፌሶንን መልእክት የሚመስልበት መንገድ አለው። ምክንያቱም የኤፌሶን መልእክት አማኙ በመንፈሳዊ በረከት ሁሉ መባረኩን ያመለክታል። ይህንንም ነጥብ ያዙ። መጽሐፈ ኢያሱ የኤፌሶንን መልእክት የሚመስልበት መንገድ አለው። ይህም ደግሞ የኤፌሶን መልእክት አማኙ በመንፈሳዊ በረከት ሁሉ መባረኩን ያመለክታል። ከነዚህ ሁለት መጽሐፍት የምንመለከተው ተግባራዊ ሐቅ የተገባልንን ተስፋ እጃችን ለማግባት መዋጋትና ድል ማድረግ ያለብን መሆኑን ነው። እነዚህን በረከቶች የምናገኘው በስጋ ጉልበት ሳይሆን አማኙ ሕይወቱን በመንፈስ ቅዱስ በማዝገዛቱ ከሚያገኘው መንፈሳዊ ኃይል ነው። እንግዲህ አድማጮች፣ እስካሁን ድረስ ስለ መግቢያው ከተነጋገርን አሁን ደግሞ አለፍ ብለን የምዕራፍ አንድን ትምህርት እናቀርብላችኋለን። የዚህ የመጽሐፈ ኢያሱ ምዕራፍ አንድ አብይ ሐሳቡ ለኢያሱ ስለ ተሰጠው ትእዛዝና የእስራኤል መሪ እንዲሆን መሾሙ የሚል ነው። የምዕራፍ አንድ አብይ ሐሳቡ ለኢያሱ ስለ ተሰጠው ትእዛዝና የእስራኤል መሪ እንዲሆን መሾሙ የሚል ይሆናል። ወዳጆቼ፣ በመጀመሪያዎቹ 12 ምዕራፎች ሕዝቡ ወደ ተስፋይቱ ምድር መግባታቸውን እንመለከታለን። አስተውሉ። በመጀመሪያዎቹ 12 ምዕራፎች ሕዝቡ ወደ ተስፋይቱ ምድር መግባታቸውን ነው የምንመለከተው። ከምዕራፍ 13 እስከ 21 ባለው ስፍራ ደግሞ ከምዕራፍ 13 እስከ 21 ባለው ደግሞ ምድሪቱ ለየነገዶቹ ሁሉ ስትከፋፈል እንመለከታለን። መጽሐፉ የሚደመደመው ኢያሱ ለሕዝቡ በሰጠው የመጨረሻ መልእክት ነው። ይልብ በሉ። ይህ መጽሐፍ የሚደመደመው ኢያሱ ለሕዝቡ በሰጠው የመጨረሻ መልእክት ነው። የመጽሐፈ ኢያሱ አብይ ወይም ጭብጥ ሐሳብ መውረስ የሚል ነው። ይህን ጻፍ አድርጉ። የመጽሐፈ ኢያሱ አብይ ሐሳብ ወይም ጭብጥ ሐሳብ መውረስ የሚል ነው። በዚህ በመጀመሪያ ምዕራፍ ደግሞ መውረስ ሲባል ምን ማለት እንደሆነ ነው የምንመለከተው። ምዕራፉ የሚጀምረው ለኢያሱ በተሰጠ ትእዛዝና እስራኤልን እንዲመራ በመሾሙ ነው። እንዲህም ሆነ ይላል። ቁጥር 1ን ተመልከቱ። እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌ ልጅ ኢያሱን እንዲህ ብሎ ተናገረው የሚልን ቃል እናገኛለን። እንዲህም ሆነ የሚለው ቃል አስተውሉ። እንዲህም ሆነ የሚለው ቃል እና ተብሎ ሊተረጎም ይችላል። እና ተብሎ ሊተረጎም ወይም ደግሞ ሊተካ ይችላል። ምክንያቱም በዘዳግም መጽሐፍ መጨረሻ ምዕራፍ ላይ በእንጥልጥል የቀረነ ሐሳብ ነው ሊቀጥልበት የሚፈልገው። አንድ ሰው በንግግሩ መካከል እና ካለ ሁለት አረፍተ ነገሮችን ወይም ሐሳቦችን ለማያያዝ እየፈለገ ነው ማለት ነው። እንዲህ ከሆነ ደግሞ ዘዳግም ምዕራፍ 34ን የጻፈው ኢያሱ ነው የሚለው መላምት ተቀባይነት ሊኖረው ይችላል ማለት ነው። እስቲ ቁጥር 2ን እንይ። ባሪያዬ ሙሴ ሞቷል፣ አሁንም አንተና ይህ ሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣችሁ ምድር ይህን ዮርዳኖስን ተሻገሩ የሚለውን ቃል እናገኛለን። ባሪያዬ ሙሴ ሞቷል የሚለውን ቃል አስታውሱ። ቀደም ብለን እንደ ተመለከትነው ሙሴ የእስራኤልን ልጆች ወደ ተስፋው ምድር እንዲያገባ አላስፈለግም። ሙሴ ሕግን ይወክላል። አስተዋላችሁ?
ሙሴ ህግን ይወክላል። ህግ ደግሞ ሰዎችን ማዳን አይችልም። ህግ ክፉና ደጉን ይገልጣል እንጂ ሰዎችን የመታደግና የማዳን ባህሪ የለውም። ይህንን አረፍተ ነገር ደግምላችኋለሁ። ህግ ክፉንና ደጉን ይገልጣል እንጂ ሰዎችን የመታደግና የማዳን ባህሪ ፈጽሞ የለውም። ኃጢአተኛ መሆናችንን ያሳየናል ማለት ነው። በሌላ አባባል ሙሴ በራሱ ድካም ምክንያት የእስራኤልን ልጆች ወደ ተስፋው ምድር ማግባት አልቻለም። ችግሩ ከሙሴ እንጂ ከሕጉ ደካማነት አልነበረም። ይህን ልብ በሉ። ችግሩ ከሙሴ እንጂ ከሕጉ ደካማነት አልነበረም። በተመሳሳይ ሁኔታም ችግሩ የኛ ደካማነት እንጂ የሕጉ ደካማነት አይደለም። የጽድቅ ሕይወት እንዳንኖር የሚያግደን የእግዚአብሔር ክብር እንደጎደለን የሚያሳየን ሕጉ ነው። ይህን ልብ በሉ። የእግዚአብሔር ክብር እንደጎደለን ቁልጭ አድርጎ የሚያሳየን ሕግ ነው። ባሪያዬ ሙሴ ሞቷል የሚለውን ቃል አስተውሉ። ወደ አዘጋጀልን የበረከት ስፍራ ሊያደርሰን የሚቻለው ኢየሱስ ክርስቶስ ብቻ ነው። ወዳጆቼ ጥቅሱ የሚነግረን ያ መሬት ለእስራኤል መሰጠቱን ነው። ያ መሬት ለእስራኤል ለመሰጠቱ ምንም የነርሱ አስተዋጽኦ የለበትም። ያንን ምድር እንደሚሰጣቸው እግዚአብሔር ለአብርሃምና ለልጆቹ ቃል ገብቷል። ከዘፍጥረት መጽሐፍ እግዚአብሔር ደግሞ ደጋግሞ የተስፋ ቃሉን ሲያጸና እንመለከታለን። በዘዳግም ደግሞ ያንን ምድር ለዘላለም እንደሚሰጣቸው እግዚአብሔር ለሕዝቡ ቃል ሲገባ እናነባለን። እስቲ ቁጥር 3ን እንይ። ለሙሴ እንደነገርኩት የግራችሁ ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቻለሁ ይላል። እግዚአብሔር ለዘላለም ያንን ምድር ሰጥቷቸዋል። ይሁን እንጂ ተጠቃሚዎች መሆን የሚችሉት የተሰጣቸውን እጃቸው ውስጥ ማድረግ ሲችሉ ብቻ ነው። እግራቸው የሚረግጠው መሬት ሁሉ የነርሱ እንደሚሆን ተነግሯቸዋል። ኤፌሶን ምዕራፍ 1 ቁጥር 3 በሰማያዊ ስፍራ ሁሉ በመንፈሳዊ በረከት ሁሉ እንደተባረክን ይናገራል። ይሁን እንጂ ወዳጆቼ ተስፋ የተገባላቸውን መንፈሳዊ በረከት እጃቸው ውስጥ ያስገቡት በጣም ጥቂት ክርስቲያኖች ብቻ ናቸው። ከጥቂት ዓመታት በፊት አንድ እንግሊዛዊ በአሜሪካ ለመኖር ሄዶ ነበር። አሜሪካ ከሄደ በኋላ በጣም ይቸገር ጀመር። እርሱ በችግር ላይ ያለ እንግሊዝ አገር የሚኖር አጎቱ 5 ሚሊዮን ዶላርና ሰፊ ርስት አውርሶት ሞተ። ውርሱን እንዲቀበል ወደ አሜሪካ አገር መልእክት ተላከበት። ሆኖም ማንም አድራሻውን የሚያክሰው አልተገኘም። በመጨረሻ ግን በአንድ ርካሽ አልቤርጎ በር ላይ ሞቶ ተገኘ። ይህ ሰው የ5 ሚሊዮን ዶላር ወራሽ ነበር። ይሁን እንጂ አልቤርጎ ውስጥ መተኛት የሚችልበት ጥቂት ገንዘብ እንኳ አጥቶ በችግር ተቆራምዶ ሞተ። የእርሱ የሆነውን እጁ ማግባት አልቻለም። ይህ ሰው የእርሱ የሆነው የኔ ነው ማለት አልቻለም። እጅግ ያሳዝናል። እግዚአብሔር ለእስራኤላውያን የተስፋይቱን ምድር ሰጥቷቸዋል። እነርሱ ግን ሙሉ በሙሉ ምድሪቱን መውረስ አልቻሉም። እንዲያውም እውነቱን እንነጋገር ከተባለ እስራኤል መውረስ የቻለችው የምድሪቱን አነስተኛ ክፍል ብቻ ነው። በዚህ መንገድ ብዙ ክርስቲያኖች የጥንት እስራኤላውያንን ይመስላሉ። በመንፈሳዊ ባርኮት ሁሉ ተባርኳል። እነርሱ ግን በበረከት አይደለም እየኖሩ ያሉት። የተሰጣቸውን በረከት አልተቀበሉም። ምንኛ አሳዛኝ ነው። መጽሐፈ ኢያሱ የሚነግረንም ውርሱን እንዴት እጃችን እንደምናደርግ ነው። ውጊያ እንደሚኖር የታወቀ ነው። በኤፌሶን ምዕራፍ 6 የጦር ዕቃችንን ሁሉ እንድንለብስ የተነገረንም በዚህ ምክንያት ነው። የሚዋጉን መንፈሳዊ ጠላቶች አሉብን ወዳጆቼ። መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊ ምስፍራ ካለ ከክፋት መንፈሳዊ ሠራዊት ጋር ነው እንጂ ይላል። ኤፌሶን 6 ቁጥር 12ን ይመለከቷል። ጠላቶቻችን መንፈሳዊ ጠላቶች ናቸው። የእግዚአብሔርን የጦር ዕቃ በሙሉ መልበስ አለብን ወዳጆቼ። ጠላት መሸነፍ አለበት። ይሁን እንጂ ድሉ የኔና የናንተ ሳይሆን የጌታ ኢየሱስ ክርስቶስ ነው። ከርሱ የተነሳ ነው ከባርነት ነጻ የምንሆነውና ምድሪቱን መውረስ የምንችለው። እስራኤል ድል ያደረገችው በእግዚአብሔር ነበር። ኒና እናንተ ዛሬም የምናገኘውም የጌታ ኢየሱስ ክርስቶስን ድል ነው። በእምነት ቃል የተገባልንን ርስት እጃችን እናገባለን። ከምድረ በዳው ከዚህም ከሊባኖስ ጀምሮ እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ የኬጥያውያን ምድር ሁሉ እስከ ፀሐይ መግቢያ እስከ ታላቁ ባህር ድረስ ዳርቻችሁ ይሆናል ይላል። ቁጥር 4ን ይመለከቷል። እግዚአብሔር ወገኖቼ ለእስራኤል የሰጣቸው ምድር 300 ሺህ ስኩዌር ማይል ሲሆን ይድልብ በሉ። እግዚአብሔር ለእስራኤል የሰጣቸው ምድር 300 ሺህ ስኩዌር ማይል ሲሆን ከሞላ ጎደል እጃቸው ያደረጉት 30 ሺህ ስኩዌር ማይል ብቻ ያህሉን ነው። የሚገባቸውን ሁሉ እጃቸው አላደረጉም። እግዚአብሔር ቃል ከገባላቸው አንድ አስረኛውን ብቻ ነው መውረስ የቻሉት። በጌታ የተወደዳችሁ ወዳጆቼ ዛሬ ያለነው ክርስቲያኖች ወይም አማኞችም ከተዘጋጀልን መንፈሳዊ ባርኮት በጣም አነስተኛውን ብቻ ነው መውረስ የምንችለው። ይህ ለምን ይሆናል? አይገርማችሁምን? እግዚአብሔር የተሰጠንን በረከት መውረስ እንድንችል እለት እለት ያትጋን። እኛ መኖርና በረከቱን መቀበል የምንችለው በእግዚአብሔር ስንሆን ብቻ ነው። እግዚአብሔር ይርዳን።
ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።